ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአፋር ክልል ለኮሮና ቫይረስ የተጋለጠው የመጀመሪያው ሰው በምርመራ መረጋገጡ ይፋ መሆኑን ተከትሎ የክልሉ መንግስት ህዝቡ በተረጋጋ መንፈስ የመከላከል ስራውን እንዲያግዝ ጠየቀ።
ሰውዬው የተገኘው ገዋኔ ላይ ነው። ሰውዬው ሚኒስትሩ ሲታይ በቀን ስራ የሚተዳደር 22 ዓመት እድሜ አካባቢ የሚገኝ ሰውዬው ገዋኔ ነው። በዋናነት በቀን ስራ የሚተዳደር ሰው እንደመሆኑ መጠን
የአፋር የጤና ቢሮ ኃላፊ አቶ አህመድ ኩሌይታ ናቸው። ዝርዝሩን በዕለቱ አቢርስ ይዘናል። የኮሮና ቫይረስ ወረርሽኝ ጉዳት ሊያደርስባቸው ይችላል ያላቸውን የክልሉን 12 ሚሊዮን የሚደርስ ህዝብ ከጠቅላላው የክልሉ የቆዳ ስፋት 60% በሚሸፍነው አካባቢ የቤት ለቤት አሰሳ መጀመሩን የደቡብ ክልል የጤና ቢሮ ማስታወቁ፣ በዓለም አቀፍ ዜናዎች የፕሬዚዳንት ትራምፕ አስተዳደር ለ60 ቀናት ያህል ስደተኞች ወደ አገሪቱ እንዳይገቡ የማገዱ ዜና የዜና መጽሔት ትንታኔ ከሚያቀርብባቸው ዘገባዎች ውስጥ ናቸው። ረቡዕ ሚያዝያ 14 2012 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ለየት ባለው አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ያደረሱንን ዘጋቢዎቻችን ጨምሮ እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በዕለታዊ የኢትዮጵያ የኮሮና ቫይረስ ስርጭትና ምርመራ ነክ ዜና እንጀምራለን። በ1073 ሰዎች ላይ የቫይረሱ ምርመራ ተከናውኖ 2ቱ ላይ ቫይረሱ እንደተገኘ ተገልጿል። እናም የጠቅላላው ተጠቂዎች ቁጥር 116 ደርሷል። በተያያዘ ዜና በቫይረሱ ከተጠቁ ሰዎች መካከል በአዲስ አበባ 4፣ በድሬዳዋ 1 ሰው ከበሽታው እንዳገገሙ የተገለጸ ሲሆን አጠቃላዩ የተሻላቸው ሰዎች ቁጥር 21 እንደሆነ ነው የተጠቆመው። ኤርትራ ውስጥ በኮሮና ቫይረስ የተጠቁት ቁጥር 39 የደረሰ ሲሆን ከመካከላቸው 6ቱ አገግመው ወደ ቤታቸው መመለሳቸውን የሀገሪቱ የጤና ሚኒስቴር አስታውቋል። የኮሮና ቫይረስ ወረርሽኝ መዛመትን ለመቆጣጠር የወጣው ህዝቡ በየቤቱ እንዲቀመጥ የሚያዘው አዋጅ ተጨማሪ መመሪያ እስኪወጣ እንደጸና የሚቆይ መሆኑን የሀገሪቱ የኮሮና ቫይረስ ወረርሽኝ ከፍተኛ ግብረ ኃይል አመልክቷል። የበሽታውን አደገኝነትና የሀገሪቱን ነባራዊ ሁኔታ በማገናዘብ ብቸኛው አማራጭ እንቅስቃሴን መገደብ መሆኑ ስለታመነበት ነው ማለቱን ጠቅሶ ከአስመራ ዘጋቢያችን ብርሃነ በርሀ ዝርዝሩ ልኳል።
የኤርትራ መንግስት መጋቢት 24 ያወጣውና ለተከታታይ 21 ቀናት ሁሉም ሰው በየቤቱ እንዲቆይ የሚያስገድድ አስቸኳይ ጊዜ አዋጁ ባለበት ጸንቶ እንዲቀጥል የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል ዛሬ አስታውቋል። እስካሁን ከውጭ ሀገር በአየር በባህርና በምድር ወደ ኤርትራ የተመለሱ ዜጎችንና ከነሱ ጋር የቅርብ ግንኙነት የነበራቸውን ከ1660 ሰዎች በላይ በሁሉም ሪጅኖች ለ21 ቀናት በለይቶ ማቆያ በመያዝ በበሽታው የተጠረጠሩትን የሕክምና ምርመራ በማድረግ እንዲሁም በበሽታው የተያዙት ደግሞ አስፈላጊው የሕክምና እርዳታ እየተደረገላቸው የበሽታውን ወረርሽኝ ለመቆጣጠርና ለመቅጨት ከፍተኛ ጥረት እየተካሄደ እንደሆነ በማመልከት የሁሉ ጥረት እየተደረገ ግን በኮሮና ቫይረስ የተያዙ ሰዎች ቁጥር ወደ 39 ከፍ ማለቱን የኮሮና ቫይረስ መከላከያ ግብረ ኃይሉ ገልጸዋል። ህብረተሰቡ የሚሰጠውን ምክርና መመሪያዎችን ተግባራዊ በማድረግ የሚመሰገን ስራ እንደሰራ የጠቀሰው የኤርትራ የኮሮና ቫይረስ መከላከያ ግብረ ኃይል የበሽታውን ባህሪና አደገኛነት ግምት ውስጥ በማስገባት መንግስት የህዝብንና ሀገርን ደህንነት ለማስጠበቅ መጋቢት 24 የወጣው አዋጅ ባለበት ጸንቶ እንዲቀጥል እንደተደረገ፣ በቀጣይ ደግሞ የወረርሽኙ ሁኔታ እየተገመገመ በሰዓቱና በጊዜው ለህዝብ ተጨማሪ መረጃ እንደሚሰጥ የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረኃይል ጨምሮ አስታውቋል። ላለፉት 21 ቀናት በተግባር ላይ ውሎ የነበረውና አሁንም እንዲቀጥል የተወሰነው መመሪያ አዋጅ ከእጅ ወደ አፍ በሆነ ኑሮ የሚኖሩ የህብረተሰብ ክፍሎች ላይ የሚኖረው የኑሮ ጫና እንዲሁም እንቅስቃሴያቸውን በመዝጋት የሰራተኞቻቸውን ደሞዝ እንዲከፍሉ በተገደዱ አገልግሎት ሰጪ ድርጅቶች ላይ ያለው ጫና ከፍተኛ እንደሆነ ያመለከተው የኮሮና ቫይረስ ወረርሽኝ መከላከያ ግብረኃይል መመሪያ ከአገሪቱ አቅም አንጻር የተጋረጠውን አደጋ በትንሽ ጉዳት ለመከላከልና ለማስወገድ የመከላከል ስትራቴጂው ብቸኛ አማራጭ እንደሆነ በመጥቀስ ህዝቡ ተጨማሪ ትግስትና ንቃትን በማሳየት አበርክቶውን እንዲያደርግ የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረኃይል ተማጽኗል። ይህ በእንዲህ እንዳለ በኤርትራ በኮሮና ቫይረስ ተይዘው የነበሩ 6 ሰዎች ከበሽታው ሙሉ ሙሉ ማገገማቸውን የኤርትራ ጤና ሚኒስቴር አስታውቋል። 3 የመጀመሪያ ከበሽታው ያገገሙ ሰዎች ቅዳሜ ወደ ቤታቸው እንደተላኩ፣ ሌሎች 3 ተጨማሪ ሰዎች ደግሞ ማክሰኞ በተመሳሳይ ወደ ቤታቸው መላካቸውን የኤርትራ ጤና ሚኒስቴር ገልጿል። በኤርትራ በበሽታው ከተያዙ 39 ሰዎች 6ቱ ከበሽታው በማገገማቸው ወደ ቤታቸው እንደተላኩ፣ የተቀሩት 33 ደግሞ በሕክምና አስፈላጊው ክትትል እየተደረገላቸው እንደሆነ የኤርትራ ጤና ሚኒስቴር ጨምሮ ገልጿል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
በደቡብ ሱዳን ከመጠን በላይ በተጨናነቁ ወህኒ ቤቶች የሚገኙት ብዙ ሺህ እስረኞች ለኮሮና ቫይረስ የመጋለጥ አደጋ ላይ በመሆናቸው የሀገሪቱ መንግስት ክስ ያልተመሰረተባቸውንና አብዛኛውን የእስራት ቅጣት ውሳኔያቸውን ያጠናቀቁትን እንዲለቅ Human Rights Watch ተማጽኖ አቀረበ። ወህኒ ቤቶቹ እጅግ የተጨናነቁ፣ ንጽህና የሌላቸውና በቂ የህክምና አገልግሎት ያልተሟላባቸው በመሆናቸው ለቫይረሱ መዛመት አመቺ ናቸው ብሏል የሰብአዊ መብት ድርጅቱ። የደቡብ አፍሪካ ፕሬዝዳንት ሴሪል ራማፎሳ የሀገሪቱ ኢኮኖሚ በኮሮና ቫይረስ ወረርሽኝ ምክንያት ከደረሰበት ጉዳት እንዲያገግም የሚያግዝ የ26.3 ቢሊዮን ዶላር ልዩ ወጪ መመደቡን ይፋ አደረጉ። ይህ ልዩ በጀት ወረርሽኙ በደቡብ አፍሪካ ድሆች ዜጎች ላይ ላደረሰው ረሃብና ተያያዥ የማህበራዊ ኑሮ ቀውስ መፍትሄ የሚሰጥ ነው ብለዋል ፕሬዝዳንቱ። በመጪዎቹ ቀናት 250,000 ምግብ የያዙ ጥቅሎች በሀገሪቱ ዙሪያ ለህዝቡ ማከፋፈል እንደሚጀመርም ተናግረዋል። ለህፃናት ማሳደጊያ ድጋፍና ለስራ አጦች የሚሰጠውን የገንዘብ እርዳታ ከፍ እናደርጋለን ብለዋል የደቡብ አፍሪካው ፕሬዝዳንት ሴሪል ራማፎሳ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለውጭ ሀገር ሰዎች የአሜሪካ ቋሚ መኖሪያ ፈቃድ ግሪን ካርድ መሰጠት ለሁለት ወር የሚያቆመውን የኢሚግሬሽን ማስፈጸሚያ ትዕዛዛቸውን ዛሬ እንደሚፈርሙት ተናግረዋል። ሚስተር ትራምፕ በዚህ እቅዳቸው ላይ በትናንት ማምሻው ጋዜጣዊ ጉባኤ ሲያብራሩ ሀገራችን ከኮሮና ቫይረስ ወረርሽኝ እያንሰራራች ባለችበት ወቅት የስራ ዕድሎችን በቀዳሚነት ስራ አጥ አሜሪካውያን እንዲያገኙ ለማድረግ የታለመ ነው ብለዋል። ወሳኝ የሆኑ የህክምና አቅሞቻችንም ለአሜሪካውያን ዜጎቻችን መዋላቸውን ለማረጋገጥም ይረዳል ነው ያሉት ፕሬዝዳንቱ። በዚህ ላይ ሰፋ ያለ ዘገባ በመጽሔት ክፍለ ጊዜ ይቀርብበታል። የወረርሽኙን ዓለም አቀፍ ወቅታዊ ይዞታ በሚቃኙ ዜናዎች የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በሀገራቸው የጸናው የእንቅስቃሴዎች ገደብ ለቀቅ የሚለው በአውሮፓውያን በመጪው ግንቦት አጋማሽ ላይ እንደሚሆን አስታውቀዋል። ስፔን እና ሌሎችም ሀገሮች የኮሮና ቫይረስ መዛመትን ለመክታት ያጸኗቸውን ጥብቅ ገደቦች ለመቀነስ የሚያስችሉ እቅዶችን እያዘጋጁ ናቸው። የስፔኑ ጠቅላይ ሚኒስትር የእንቅስቃሴ ገደቦቹ እስከ መጪው ግንቦት 9 እንዲራዘሙ ምክር ቤታቸውን በጠየቁበት ንግግራቸው ገደቦቹን የምንቀንሰው ቀስ በቀስ ይሆናል ነው ያሉት። ከዓለም በቫይረሱ በከፍተኛ ደረጃ ከተጠቁ ሀገሮች አንዷ የሆነችው ስፔን እስካሁን የተጠቂዎቿ ቁጥር ከ208,000 አልፏል። ቢያንስ 21,700 ደግሞ ሞተዋል። ባለም ዙሪያ በርካታ ሀገሮች በቫይረሱ የተጠቁ ሰዎችን ለመለየት ከተጠቂዎች ጋር የተገናኙትን ለመከታተልም የሚያስችሉ የምርመራ መርሃ ግብሮች ላይ አተኩረው እየሰሩ ናቸው። ተያይዞ ታዲያ በቂ የምርመራ አገልግሎት የማይገኝባቸውና ሰዎች በተቀራረበ ሁኔታ የሚኖሩባቸው አካባቢዎች ጉዳይ ስጋት ፈጥሯል። ከነዚህም አንዱ የስደተኞች መጠለያ ካምፕ ነው። የተባበሩት መንግስታት የፍልስጤማውያን ስደተኞች ጉዳይ ቢሮ ዛሬ ባወጣው መግለጫ ምስራቅ ሊባኖስ ከተጠለሉ ስደተኞች ውስጥ የመጀመሪያ የሆነች ለቫይረስ ተጋላጭ ሴት መገኘቷ ተረጋግጧል። ከሶሪያ የተሰደደች ፍልስጤማውያን እንደሆነች ነው የመንግስታቱ ድርጅት ቢሮ ያመለከተው። ይህ በዚህ እንዳለ ኮቪድ-19 ወደፊት እየደጋገመ እንዳይከሰት ለማድረግ በሚደረገው ጥረት ከፍተኛ ቦታ የሚሰጠውን የቫይረሱን መከላከያ ክትባት ለመፍጠር መንግስታት በከፍተኛ ጉጉት ርብርብ ላይ ናቸው። የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል CDC ዲሬክተር ሮበርት ሬድፊልድ ትናንት ለዋሽንግተን ፖስት ጋዜጣ በሰጡት ቃል ወረርሽኙ ተመልሶ መምጣቱ እንደማይቀር ነው የተናገሩት። በዚህ አመት ውስጥ ለሁለተኛ ጊዜ የሚመጣው ከወትሯዊው የኢንፍሉዌንዛ ወቅት ጋር እንደሚሆንና ያም በጤና ጥበቃ ስርዓቱ ላይ ከፍተኛ ጫና እንደሚፈጥር ነው ያስረዱት። በአሁኑ ጊዜ የኮሮና ቫይረስ መከላከያ ክትባት ሙከራ ያካሄዱ ካሉት ሀገሮች መካከል ዩናይትድ ስቴትስና ቻይና ይገኙባቸዋል። ባለስልጣናት ታዲያ ለህዝብ አቅርቦት መድረስ ቢችል ከቀጣዩ የአውሮፓውያን 2021 መጀመሪያ በፊት እንደማይሆን ከወዲሁ እያስጠነቀቁ ናቸው። የብሪታንያ የጤና ባለስልጣናት በሰጡት መግለጫ ደግሞ የኦክስፎርድ ዩኒቨርሲቲ አንዱን ክትባት ነገ ሐሙስ በሰው ላይ መሞከር እንደሚጀምር አስታውቀዋል። ለወትሮው ከዚህ ምዕራፍ ለመድረስ አንድ አመት ይወስዳል ያሉት የእንግሊዙ የጤና ሚኒስትር ማት ሃንኮክ ሁነኛ ክትባት ደጋግሞ በመሞከር እንጂ ባንዴ የማይገኝ መሆኑ መታወቅ አለበት ሲሉ አሳስበዋል። ለዓለም አቀፉ የኮቪድ-19 ወረርሽኝ ተጠያቂ ቻይና ነች ስትል አንድ የዩናይትድ ስቴትስ ክፍለ ግዛት ክስ መስርታለች። የሚዙሪ ጠቅላይ አቃቤ ሕግ ኤሪክ ሽሚት ትናንት ክሱ መመስረቱን ይፋ ሲያደርጉ የቻይና ባለስልጣናት በዓለም ዙሪያ 2.5 ሚሊዮን ሕዝብ ባሳመመውና ብዙ ሚሊዮኖችን ከስራ ባፈናቀለው እንዲሁም የራሷንም ጭምር ኢኮኖሚ ባዳሸቀው ወረርሽኝ ተጠያቂ ናቸው ብለዋል። አቃቢ ሕጉ የቻይና መንግስት ቫይረሱ ስለደቀነው አደጋ ዋሽቷል፣ እንዳይዛመትም ፈጥኖ እርምጃ አልወሰደም ሲሉ ከሰዋል። ዛሬ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ቤጂንግ ውስጥ ባደረጉት ጋዜጣዊ ጉባኤ ክሱ ከእውነት የራቀና ህጋዊ መሰረትም የሌለው ወንጀላ ነው በማለት አጣጥለዋል። የቫይረሱን ቀውስ አስመልክተን የደበቅነው ነገር የለም፣ በወቅቱ ነው ለዓለም የጤና ድርጅት ያስታወቅነው ሲሉም ተከራክረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅት ታየለ ዜናው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ረቡዕ ሚያዝያ 14 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቪሬስ ከማልፋችን በፊት ታዲያ በሁለተኛው አጋማሽ ከሚሰሙ ቅንብሮች አንዱን ለቅምሻ እንበል።
ትንሽ ስለ ቫይረሱ ላውራልህ እና ቫይረስ ከሌሎቹ ከባክቴሪያ ፈንገስ ወይም ጭርት ከምንለው ወይም ከሄልሜንት የሚያስለየው አንዱ ነገር ምንድን ነው? ግማሽ ህይወት ነው ያለው። ሁለቱም ራሱን በራሱ ህይወትን ለማኖር ከሚያስፈልጉ አርኤንኤ እና ዲኤንኤ ከሚባሉት አንዱን ብቻ ነው ያለው። ግማሽ ህይወት ያለው ነገር ነው እና ለማደግ ከፈለገ ሌላ ህይወት ያለው ነገር ላይ ካላረፈ በስተቀር በራሱ ተራብቶ መኖር አይችልም።
በሽታው ዋነኛ መነሻ ተብሎ እስካለንበት ሰዓት ድረስ የተቀመጠው በውሃን እንስሳቶች የሚሸጡበት ላይቭ ዌት ማርኬት ይሉታል እዛ ውስጥ የሚሸጡት እንስሳቶች እንግዲህ በአብዛኛው የዓለማችን ክፍሎች በዱር ይገኙ ናቸው፣ ግን ቻይና ውስጥ ለምግብነት ይውላሉ። እነዛ እንስሳቶች በውስጣቸው አብዛኞቹ አሁን ለምሳሌ አሳማን ብናይ፣ አዋፋትን ብናይ፣ የሌሊት ወፍ እዛ ውስጥ ትመደባለች። የሰውነታቸው አሰራር ፈጣጠራቸው ያን በሽታ ቢሸከሙም እነሱን ግን አያማቸውም።
ፕሮፌሰር ብስራት ኃይለ መስቀል በዋሽንግተኑ የሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ምክትል ሊቀመንበርና እንዲሁም የመድኃኒቶች ትምህርት ክፍል መምህር ናቸው። ከሌላው የሙያ አጋራቸው በዩናይት ስቴትስ የምግብና የመድኃኒት ቁጥጥር መስሪያ ቤት የካንሰር በሽታዎች ጥናት ክፍል ከፍተኛ ባለሙያ ከሆኑት ከዶክተር አሌክስ ዮሐንስ ጋር ስለ ኮሮና ቫይረስ ተፈጥሯዊ ጠባይ፣ ስለ ወረርሽኙና መድኃኒቶቹ በግምት በመሰለኝ በሚሰጡና በተጨባጭ በጥናት በተረጋገጡ መረጃዎች ዙሪያ በሚደረግ ውይይት በሁለተኛው አጋማሽ ይመለሳሉ። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። በአፋር ክልል ለኮሮና ቫይረስ የተጋለጠ ጀመሪያው ሰው በምርመራ መረጋገጡ ይፋ መደረጉን ተከትሎ የክልሉ መንግስት ህዝቡ በተረጋጋ መንፈስ የመከላከል ስራውን እንዲያግዝ ጠይቋል። የጤና ጥበቃ ሚኒስቴር ይፋ እንዳደረገውም ዛሬ በአገር አቀፍ ደረጃ 2 ሰዎች ለቫይረሱ መጋለጣቸው ተረጋግጧል። ከነኚህም አንዱ በአፋር ክልል የሚገኝ ነዋሪ መሆኑን ተገልጧል። መስፍን አራጌ ተከታዩን አሰናድቷል።
የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አህመድ ኮሎይታ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ ቫይረሱ ስለተገኘበት ግለሰብ፣ ስለ መከላከል ሂደቱና መደረግ ስላለባቸው ተግባራት አስተያየት ሰጥተዋል።
ይህ ሰውዬ የተገኘው ገዋኔ ላይ ነው። ሰውዬው ሚኒስትሪው ሲታይ በቀን ስራ የሚተዳደር 22 ዓመት እድሜ አካባቢ የሚገኝ ሰውዬውም ገዋኔ ነው። በዋናነት በቀን ስራ የሚተዳደር ሰው እንደመሆኑ መጠን ከዚህ በፊት በዚህ ኮይስ ተጠርጥሮ ወደ ጤና ጣቢያ ሲመጣ ጤና ባለሙያዎች ደግሞ ምርመራውን ካደረጉለት በኋላ ናሙና ወስደውለት እሱም በማቆያ እንዲቆይ ተደርጓል። የደም ናሙናም ወደ አዲስ አበባ ለህብረተሰብ ጤና ኢንስቲትዩት ተልኮ ነበረ። ናሙናውም ዛሬ ይፋ ሆኖ በደም ውስጥ የኮሮና ቫይረስ እንደተገኘ ተረጋግጧል ማለት ነው።
ግለሰቡ ቫይረሱ እንዳለበት ይፋ መሆኑን ተከትሎ በቅርበት ሲያገኛቸው የነበሩ ሰዎችን ወደ ለይቶ ማቆያ ስፍራ ለመውሰድ እንቅስቃሴ መጀመሩን ነው ኃላፊው የሚያስረዱት።
ናሙናው ከተወሰደበት ሰዓት ጀምሮ እዛ በለይቶ ማቆያ ውስጥ ነበር የነበረው። ከዛ ውጭ ሂስትሪውም የሚይዙ እንደሚያሳየው ሰውየው ወደዛ ከመምጣቱ በፊት ወደ 12 ሰው የሚሆን አካባቢ ሰው ጋር ግንኙነት እንደነበረውም ተናግረዋል። ከእሱ ጋር ንክኪ የነበራቸውን ሰዎች ደግሞ ወደ ኳረንታይን የመምጣትና እነሱን የመፈላለግ ስራዎች እየተሰሩ ይገኛሉ ማለት ነው። ከዚህ በተጨማሪ የጤና ባለሙያዎች ከሰዎቹ ጋር የደም ናሙና ሲወስዱ ምናልባት ንክኪ የነበራቸው ሰዎች ስላሉ እነሱም ኳረንታይን የሚገቡበት ሁኔታ እየተመቻቸ ነው ያለው።
ግለሰቡ ከጅቡቲ እንደመጣ አንዳንዶቹም ከጅቡቲ ከመጡት ጋር ግንኙነት ነበረው ቢሉም አቶ አህመድ ግን አባባሉን ያስተባብላሉ። በጅቡቲ በኩል የሚመጡ ሰዎች ጥብቅ ምርመራና ክትትል ስለሚደረግ ወደ ህዝብ ሳይቀላቀሉ በለይቶ ማቆያ ስፍራ እንዲቀመጡ ይደረጋል ሲሉ አክለው ያብራራሉ።
ሰውየው ከጅቡቲ በኩል አይደለም የመጣው፣ እሱ ሀሰት ነው። ሙሉ በሙሉ ሂስትሪው እየተጠራ ነው፣ በኋላ ላይ ይፋ የሚደረግ ይሆናል። ከጅቡቲ በኩል የሚመጡ ማንኛውም ሰው በተለይ ጋላፊ ላይ የኳረንታይን ቦታ አለ፣ በግቸቶ ሀይዌ በኩል ያለ ነው። ሁለተኛ በዒል ዳዓር ባልሑ የሚባል አለ፣ እዛም የኳረንታይን አለ። ሶስተኛ በአፋምቦ፣ እዛም የኳረንታይን ቦታ ስላለው በዛ በኩል የሚገቡ ሰዎች እዛ ሲገቡ በቴርሞስ ቀን የሙቀት መጠናቸው እየተለካ 14 ቀን ኳረንታይን የሚቆዩበት ሁኔታዎች ናቸው ያሉት። ከ14 ቀን ቆይታ በኋላ ደግሞ ደም ናሙናቸውም ቼክ ተደርጎ የሚወጡበት ሁኔታ ስለሆነ ያለው ይሄ ከጅቡቲ በኩል ገባ የሚባለው መረጃ ሙሉ በሙሉ ሀሰት ነው ማለት ነው።
የግለሰቡ በቫይረሱ መያዝ በመግፋ መሆኑን ተከትሎ በርካቶች ድንጋጤ ውስጥ መግባታቸውን ለአሜሪካ ድምጽ ሬዲዮ ባደረሱት ጥቆማ ገልጸዋል። አቶ አህመድ ግን ይበጃል ያሉትን ምክር እንዲህ ይለግሳሉ።
መደረግ ወይም መወሰድ ያለባቸውን ጥንቃቄዎችን በተመለከተ በስፋት ስራዎች ሲሰሩ ነው የነበረው። አሁን ደግሞ ከይዙ ተገኝተዋል። ማህበረሰቡ ሳይደናገጥ ቤተሰቦቻቸውንም ራሳቸውን እየጠበቁ ጥንቃቄ ማድረግ እንዳለባቸው ነው።
በአፋር ክልል አፍዴራ አካባቢ ነዋሪ የሆኑት አህመድ በሽር ክልሉን በሚያዋስኑ ድንበሮች በኩል የሚገባው ሰው ብዛት እንዳሳሰባቸው ነው የሚናገሩት። ይህ ደግሞ ከክልሉ አቅም በላይ የሆነ ችግር እንዳያመጣ ስጋት አለኝ ብለዋል።
ጅቡቲ የተያዙ ኢትዮጵያኖች ያለ መኪና ጭኖ አምጥቶ እዛ ማንዳ አካባቢ ዒል ዳዓር ላይ አራግፏት ነው የሄዱት ጅቡቲ። እንግዲህ
መቼ ነው እንደዚህ ያደረጉት?
አሁን ከሁለት ቀን በፊት።
ስንት ይሆናሉ ሰዎቹ?
ሰዎቹማ በአንድ 9 ይሆናሉ፣ ግን 5 ሰው በጣም ተጎድተዋል። በጣም እንትን ደክሞት ነው የመጡት። እዛ ህክምና እርዳታ ስለ የአካባቢ ህብረተሰብ ጠቆማ ሄዶ ፖሊስ ነው ያመጡት።
አቶ አህመድ በሽር ይህን ችግር ለመፍታት ወደ አፋር ክልል የሚያስገቡ ድንበሮች ሙሉ በሙሉ መዘጋት አለባቸው ባይ ናቸው። ናቸው። በአንጻሩ የክልሉ መንግስት ኮሙኒኬሽን ቢሮ ኃላፊ ግን ይሄን ይላሉ።
ድሮቹ ክሮስ ቦርደር ናቸው። ስለዚህ 100% መዝጋት አይቻልም። የሀገሪቱ ገቢ ወጪ ንግድ እንቅስቃሴ የሚከናወንበት ስለሆነ ሶማሌም በድሬዳዋም በአፋርም መዝጋት አይቻልም። ምክንያቱም የምግብም የመጠጥም ሌላ መጠቃለያ የሀገሪቱ ገቢ ወጪ ንግድ እንቅስቃሴ የሚሳለጥበት ስለሆነ ማለት ነው።
የፌዴራሉ መንግስት በተለይ የመከላከል ሂደቱን በማገዝ በኩል ምን ሊያግዘን ይገባል ትላላቸው?
በተለያየ አጋጣሚ ለስራ ወደ ተለያዩ አካባቢ ተንቀሳቅሰው የነበሩ ዜጎቻችን ወደ ሀገራቸው የሚመለስ እንደሚፈልጉ ይታወቃል። እሱ መነሻ በማድረግ ደግሞ ጅቡቲና ወደዛ አካባቢ የነበሩ ማህበረሰቦች በተለያዩ አጋጣሚ ባገኙት ነገር ወደ ውስጥ የመመለስ እንትናቸው እየጨመረ ነው። በተለይ ወደ ጅቡቲ አካባቢ ኬዙ ከጊዜ ወደ ጊዜ እየሰፋ ስለሆነ ፌዴራል መንግስት ለቦርደር አካባቢ ልዩ ትኩረት ሰጥቶ መንቀሳቀስ እንዳለበት ነው። በተለይ እሱም ስንል ምንድነው መርመሪያ ማሽኖች ክልል ውስጥ እንዲሟሉ ሰፊ ጥረት ወይም እንቅስቃሴ ማድረግ ይጠበቅበታል። ማለት ክልል ውስጥ እስካሁን ድረስ የኮሮና ቫይረስ መመርመሪያ ማሽን አለ፣ ግን ለማሽን የሚያስፈልገውን ግብአት ለማሟላት ክልሉ የተለያዩ ጥረቶች እያደረገ ነው። እሱን ጥረት ደግሞ ፌዴራል መንግስት መገዝ አለበት። ምክንያቱም ወደዚህ መቶ ማህበረሰብ ናሙናቸው ወደ አዲስ አበባ ተልኮ መቶ አለበት የለበትም የሚለው ውሳኔ የሚታወቀው እና ስለዚህ ይሄ ነገር እዚሁ ክልል ውስጥ ለመመርመር ለማስቻል የፌዴራል መንግስት ልዩ ትኩረት መስጠት አለበት።
ኢትዮጵያ ውስጥ የላቦራቶሪ ምርመራ ከተደረገላቸው 9771 ሰዎች ውስጥ 116 ቫይረሱ እንዳለባቸው የተረጋገጠ ሲሆን 21 ሰዎች ከበሽታው እንዳገገሙ፣ 90 በሕክምና ማዕከላት ውስጥ እንደሚገኙና 3 መሞታቸው ታውቋል። በጽኑ ህሙማን ማቆያ ክፍል ውስጥ የሚገኝ እንደሌለም ከጤና ሚኒስትሯ ዶክተር ሊያ ታደሰ የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌ ለዘገባው አመሰግናለሁ። የኮሮና ቫይረስ ወረርሽኝ ጉዳት ሊያደርስባቸው ይችላል ያላቸውን የክልሉን 12 ሚሊዮን ህዝብ ከጠቅላላው የክልሉ የቆዳ ስፋትም 60% በሚሸፍነው አካባቢ የቤት ለቤት አሰሳ መጀመሩን የደቡብ ክልል ጤና ቢሮ አስታወቀ። የጤና ቢሮ ኃላፊው አቶ አቅናው ካውዛ ከሐዋሳው ዘጋቢያችን ዮናታን ዘብዲዮስ ጋር ያደረጉት ቃለ ምልልስ እንደሚከተለው ቀርቧል።
የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ካውዛ ኮቪድ-19 የቤት ለቤት አሰሳ መጀመሩን ነግረውኛል።
የቤት ለቤት አሰሳ የሚባለው በሽተኛን ከማሳደድ መነሻ ምክንያቶችን መለየትና በሰፊው ማዕቀፍ መሄድ በሚል ሊወሰድ ይችላል። እስካሁን እየሰራን የቆየ ነው። ኬዝ ሪፖርት ይደረጋል፣ የተጠረጠረ ማለት ነው። የተጠረጠረችዋን ኬዝ ተከትለን ከዚህ ሚራብ እንሄዳለን፣ 8-9 ኪሎ ሜትር ከዚህ 40 ምንጭ ድረስ እንሄዳለን፣ ወዘቴ ነው የሚሆነው። ይሄኛው አካሄድ ያው አያስክድም፣ ኬዝን በማሳደድ አይነት ነው። ይሄኛው ግን በሰፊው ማይቀፍ ማህበረሰቡን መሰረት አድርገን ቤት ለቤት አሰሳ በማድረግ ተጠርጣሪዎችን በስፋት ለማየት የመሄድ ደቡብ እስካሁን ወደ 50 እና 51 አካባቢ ነው የመረመረው። 22 ሚሊዮን ህዝብ ይዘህ አይገልጽህም ማለት ነው። ስለዚህ ይህንን ለማስፋት መሄድ
በአሰሳ ወቅት ምንድን ነው የሚደረገው? እንዴት ነው ምርመራ ይደረጋል? ምን ማለት ነው
አሰሳ ወቅት የሚደረገው? 3 የሚሆኑ ጤና ኤክስቴንሽን መሪ ሆነው፣ 1 ሚሊሻ ይኖራል፣ 1 በጎ ፈቃደኛ ይኖራል። እነዚህ ቤት ለቤት የተዘጋጀ ፎርም አለ፣ ቅጽ አለ ማለት ነው። በዚህ ቅጽ ዋና ዋና 3 ነገሮችን ማዕከል አድርጎ ይጠየቃል። ሳል፣ ትኩሳት እና መተንፈስ ችግር ያለባቸው መጠየቅ ነው የሚያደርጉት። ወረዳ ላይ ግን ራፒድ ሪስፖንስ ቲም ይባላል፣ አርአርቲ የሚባል ቲም ማለት ነው። ይሄኛው ቡድን እነሱ ከነ አድራሻቸው መዝግቦ ይለዩታል። ከለዩ በኋላ ለዚህ የሚሆን ነው ተብሎ ዴፊኒሽኑን የሚያሟሉትን ለአራርቲ ሪፖርት ያደርጋል። አራርቲ አምቡላንስ አለው፣ ሄደው ምርመራዎችን ያደርጋል። ይሄኛው ቲም ምርመራ አይደለም የሚያደርገው፣ ያ ለዛኛው ቲም ሪፖርት ነው የሚያደርገው። ይሄ ቲም ሄደው ይህን መረጃ ወደዚህ እንዲመጣ ይጠቀማል። ቤት ለቤት እስኬት ድረስ ሁሉን የቤተሰብ መረጃ እና እነዚህ ተያያዥ የሆኑ ዋና 3 ምልክቶች ተብሎ ኬዝ ዴፊኒሽኑ ላይ ደብሊዎቹ ያስቀመጠውን መሰረት አድርገው ሁሉን ማዳረስ ነው።
አሰሳው መሰረት የሚያደርገው ሰዎች በሚሰጡት ወይም ያ ቤተሰብ በሚሰጠው መረጃ ላይ ነው?
አዎ፣ መረጃ ላይ መሰረት ያደርጋል። ለምሳሌ ትኩሳት ባይ ዲፎልት ያው ይታወቃል። ጤና ኤክስቴንሽኖች በጣም ልምድ ያላቸው ናቸው፣ ያውቁታል ማለት ነው። ነገር ግን ዋናው መረጃ ማዕከል ህዝቡ።
የእናንተ ሴክተር በራሱ መንገድ የሚያጣራበት መንገድ የለም? የመደበቅ በግልጥ ያለ መናገር ችግር አለ እና በራሳችሁ መንገድ የሚታጣሩበት መንገድ አለ ወይ?
ጤና ኤክስቴንሽን ሲባል የጤና ጣቢያ ጤና ኬላ ትስስር ወይ አሀድ የሚባል አለ። የዛ የአሀዱ አካል ነች እና እዚህ ውስጥ ጤና ጣቢያዎቹም ክትትል ያደርጋሉ ማለት ነው። ሱፐርቫይዝ የሚያደርገው ቲምም ስላለ ከታች እስከ ላይ የተያያዘ ስለሆነ ሊያመልጥ የሚችለው እድል በጣም
ከቤተሰቦች የሚቀርቡ መረጃዎች ላይ መሰረት የምናደርግ ከሆነ ብዙ ጊዜ ታማኒ ነው ወይ ምል ጥያቄ ስለምንነሳ ነው ሐሳብ ያነሳው።
አዎ ዞሮ ዞሮ አሁን ህዝባችን ለበሽታው ያለው መረዳት ከፍ ያለ ስለሆነ እኔ አሁን ህዝቡ ጋር እስካሁን ራሱ የሞከርናቸው ያየናቸው መጀመሪያ ሙከራ ለሁለት ሳምንት ደረጃም ያየነው ላይ የመደበቅ ሁኔታ አልታየም። እዚህ ይሄ ትልቅ ተስፋ ነው ብለን እናስባለን።
ከክልሉ ህዝብ ምን ያህል ህዝብ ነው የሚመረመረው? አሁን አሳም ደረግበት
እንግዲህ እኛ ወርስት ኬስ ሴናሪዮ ብለን እቅዳችንን አቅደናል። ደቡብ 60% ህዝባችን አታክ ሊያደርግ ይችላል። ይሄ ሚኒማሙ ነው ማለት ነው። ግን አሰሳ ስታደርግ ሁሉ ነው ማለት በጣም ቢያንስ 12 ሚሊዮን ሽፋን ማግኘት አለበት። መጨረሻ ግን ሁሉን ህዝብ ማግኘት አለበት። በዚህ
ለምታዳ መጀመሪያ 12 ሚሊዮን ወይም 60% ብላችሁ ለያችሁ
ይሄኛው ወርስት ኬስ ሴናሪዮ ኮቪድ ምን ያክል አታክ ሊያደርግ ይችላል የሚለው አሳምፕሽን ስለሚወሰድ ብዙ እቅዶቹ ያንን የከፋ ሁኔታ ተከትሎ ቢጠቃ ይሄን ያክል ህዝብ ሊጠቃ ይችላል የሚለው ታሳቢ እንጂ ለአሰሳው ማክሲማም ግባችንም የሆነው ህዝባችን ነው።
እስካሁን ምን ያህል ሰው ነው ተጠርጥሮ ክልል ውስጥ ተጠቃሚ ለይቶ ማከሚያ ውስጥ ተገባ ምንድን ነው የተደረገለት እና የተገኘ ውጤቶች ምንድን ናቸው?
እንግዲህ እንደ ክልል ቅድም መነሻ ላይም እንዳነሳሁት እስካሁን ባለው ጥቆማዎች በቀን ከ200-300 በላይ ነው። ግን ኬዝ ዴፊኒሽንን የሚያሟሉልን ሆኖ እስካሁን ማግኘት የቻልነው 51 አካባቢ ናቸው። እነዚህ ሁሉም ምርመራ አካሂደናል። ውጤታቸው ኔጌቲቭ ነው። የተወሰነ አንድ ሁለት ሳምፕሎች አሁን ማታም ነገም ይወጣሉ።
ስለዚህ በደቡብ ክልል እስከዛሬ ቀን ድረስ የኮቪድ-19 ቫይረስ የተገኘበት ሰው የለም ማለት ነው?
እስከዚህ ሰዓት ድረስ ያው የለም ማለት ነው። ከሰዓታት በኋላ ሌላ ሪፖርት ሊኖር ስለሚችል እስከዚህ ሰዓት ድረስ።
ከዚህ በቀደም ክልሉ በትራንስፖርት የህዝብ ማመላለሻ ላይ ገደብ ጥሎ ነበር። አስቸኳይ ጊዜ አዋጅ ሲታወጅ ማሻሻያ ተደረገበት። ከዛ በኋላ የሰዎች ፍሰት ወይም ትራንስፖርት ሲበዛ የለይቶ ማቆያ ጥበት ችግር ተፈጥሯል የሚል መረጃዎች ወጥተዋል። እና ምን ያህል ለይቶ ማቆያ ማዕከል ያለው የተፈጠረው ችግር የምር ነው እውነት ነው ወይ?
እንደተባለው ለእኔ በጣም ጥሩ እርምጃ ተብሎ የሚወሰድ እንደ ጤና ሴክተር ገደብ መጣል ያስፈልጋል የሚል ግምገማ ነው ያለን። ችግሩ የተወሰነ ሳምንታት ነው። በመሰረቱ 5-6 ሳምንት አስጨናቂ ሊሆን ይችላል፣ እናልፈዋለን። በጣም ከጨመረ በአንድ አንችለው የጤና ስርዓቱን ሊያፈርስ ስለሚችል፣ ስለዚህ መጀመሪያ ደቡብ የወሰደው እንደ ክልል በዛ መንገድ ደናል። ግን የአገሪቷ አስቸኳይ ጊዜ አዋጅ ሲወጣ ትራንስፖርቱ የተከፈተበት ሁኔታ አለ። ትራንስፖርቱ እና ኳራንቲኑን ስናይ ያው የዛኔ የጨመረ ሁኔታ ነበረ። ዞሮ ዞሮ ዩኒቨርሲቲዎቻችን ወደ 10 የሚሆኑ ከስራቸው 4 ካምፓሶችን ጨምሮ ለኳራንቲን እየተጠቀመን ስለነበረን የተወሰነ ማዕከላት ላይ መጨናነቅ ነበር። ግን ሁሉም ጋር መጨናነቅ ነበረ ማለት ነው።
ከድዋይ መጡ ለይቶ የተቀመጡ ሰዎች አሉ ይባላል። ደቡብ ክልል ውስጥ 230 የሚደርሱ እውነት ነው? ትሬስ የማድረግ ስራ ውስጥ ምን ያህል የተሰራ ነው?
በዛ ልክ የሚገለጽ ቁጥር የለም። ነገር ግን አሁን ጠዋት የገመገብነው ወደ 864 የሚሆን ኳራንቲን አለ፣ ኳራንቲን ውስጥ ያለ ማለት ነው። ይሄ ማለት ማንም ማለት ከኬንያ ሞያሌ በኩልም የመጣ ከየትኛው መቅጣጫ የገባ አለ። ዱባይ በተወሰነ የሚበዛው ወራቤ ክላስተር ላይ ያው ህዝቡም ግንኙነቱ ጠንካራ ስለሆነ ይበዛል። ግን እነዚህ ላይ ከፍተኛ 24 ሰዓት በላይ ምርመራ ላይ አናውቀው። ቶሎ ብለን ምርመራ እናደርጋለን፣ ክትትል እናደርጋለን። በዛ የሚገለጽ ቁጥር ለዱባይ የለም።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ መጽሔት ርዕስ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። የፕሬዚዳንት ዶናልድ ትራምፕ አስተዳደር ለ60 ቀናት ያህል ስደተኞች ወደ አገሪቱ እንዳይገቡ አገደ። እገዳው በተለይ የሚመለከተው ግሪን ካርድ በመባል የሚታወቀውን የመኖሪያ ፍቃድ ወረቀት የሚጠይቁ ግለሰቦች እንደሆነ ተገልጧል። እርምጃው የተወሰደው በዓለም አቀፍ ደረጃ በመዛመት ላይ በሚገኘው የኮሮና ቫይረስ ወረርሽኝ ሳቢያ ለስቃይ የተዳረጉትን አሜሪካውያን ጥቅም ለማስጠበቅ ነው ሲሉ ትራምፕ መናገራቸውን ጠቅሳ የዋይት ሀውሷ ዘጋቢያችን ፓትሲ ዊዳኪስ ዋራይ ያጠናቀረችውን ዘገባ አዳነች ፍሳይት አቀርበዋለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሀገሪቱ የቋሚ መኖሪያ ፈቃድ የሚጠይቁትን ግለሰቦች ለ60 ቀናት ያህል ወደ ሀገሪቱ እንዳይገቡ ያገዱት የአሜሪካ ሰራተኞችን ጥቅም ለማስጠበቅ ነው ብለዋል። በኮሮና ቫይረስ ምክንያት ከስራ የወጡት አሜሪካውያን ከውጭ ሀገራት የመጡ አዲስ ፍልሰተኞች እንዲተኳቸው ማድረግ ስህተት ነው፣ ተገቢም አይደለም ብለዋል ፕሬዚዳንቱ። የዋይት ሀውስ ቤተ መንግስት ስለወሰደው እርምጃ እቅድ በዝርዝር አላሳወቀም። ነገር ግን በእርሻ ቦታዎች የሚሰሩትን ጊዜያዊ ሰራተኞች እንደማይመለከት ፕሬዝዳንቱ ገልጸዋል። ገበሬዎች በውሳኔው አይጎዱም፣ እንዳውም ይቀልላቸዋል። እንዲህ አይነቶቹ ሰራተኞች በተሻለ ሁኔታ ወደ ግብርና ስራቸው ለመግባት በሚያስችላቸው ሂደት ላይ እየሰራን ነው ብለዋል ትራምፕ። ትራምፕ የሚያግዱት መላ የግሪን ካርድ ፈቃድን ይሁን አዲስ ማመልከቻዎችን እንዲሁም በትዳርና በቤተሰብ ምክንያት የሚመጡትን ይመለከት እንደሆነ ግልጽ አይደለም። አብዛኛው የዩናይትድ ስቴትስ የኢሚግሬሽን ስራ በኮሮና ቫይረስ መዛመት ምክንያት ከመላ ጎደል መላ ቪዛ የመስጠት ስራ ለሳምንታት ያህል ላልተወሰነ ጊዜ እንዲቆም ተደርጓል። የስራ ፈቃድ ያላቸው ነገር ግን ግሪን ካርድ ለማግኘት ማመልከቻ ያስገቡ የጤና ሰራተኞችንም ይመለከት እንደሆነ አልታወቀም። ያም ሆነ ይህ በፍልሰት ላይ የተወሰደው እርምጃ በጤና ጠቢባን ስጋት ማሳደሩ አልቀረም ተብሏል። ከዩናይትድ ስቴትስ የህዝብ ቆጠራ መስሪያ ቤት በተገኘው ሀዝ መሰረት ብዙ ፈላሽ የጤና ጥበቃ ኢንዱስትሪ ሰራተኞች አሉ። 28 ከመቶ ሐኪሞች፣ 15 ከመቶ ደግሞ ነርሶች፣ የህክምና ስራ ረዳቶችና የጤና ቴክኒሽያኖች እንደሚገኙባቸው ታውቋል። የዱክ ግሎባል ሄልት ሰራተኛው ጋቪን ያሚ በወረርሽኙ ላይ በሚካሄደው ትግል ሊረዱ የሚችሉ ጠበብትን ፍልሰት ሊያቆም ነው በማለት እርምጃውን ተችቷል። ፕሬዚዳንቱ በጤና ሁኔታ ምክንያት የኢሚግሬሽን ፖሊሲን የመለወጥ ህጋዊ መብት አላቸው። ተንታኞች ግን የፖለቲካ ዓላማም ሊኖረው ይችላል ይላሉ። አብዛኞቹ አሜሪካውያን ፕሬዚዳንት ትራምፕ ወረርሽኙን አስመልክቶ ባሳዩት አያያዝ ላይ አሉታዊ አመለካከት እንዳላቸው የድምፅ መለኪያ ሀዞች አመልክተዋል። ስለሆነም በኢሚግሬሽን ላይ እርምጃ የወሰዱት ለፖለቲካ ዓላማ ሊሆን ይችላል ይላሉ ተንታኞች። ክሪስቶባል ራመን የተባሉ በኢሚግሬሽን ውጥን ላይ ነባር ተንታኝ ያብራራሉ። ይህ እርምጃ በወረርሽኙ ላይ ያለውን የትኩረት አቅጣጫ ለማስቀየር ይረዳቸዋል። የኮሮና ቫይረስ በጤና ዘርፍና በሀገሪቱ ኢኮኖሚ ላይ ያደረሰውን ጉዳት ለማቅለል ሲሉ ትልቅ ውሳኔ ያቀረቡ ለማስመሰል እየጣሩ ይመስለኛል ነው የሚሉት ተንታኙ ራሞን። ትራምፕ እንደገና ለመመረጥ የሚወዳደሩት በኢሚግሬሽን ላይ ያላቸውን ሬከርድ መሰረት በማድረግ ነው። ባለፈው ጥር ወር ከቻይና የሚጓዙ አንዳንድ መንገደኞች ወደ ዩናይትድ ስቴትስ እንዳይገቡ በማገዳቸው ብዙ ሕይወቶችን ያተረፈ ወሳኝ እርምጃ የወሰዱ አድርገው ሲናገሩ ቆይተዋል።
አዳነችን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን ነው በቀጥታ ምንዘልቀው። ሰሞኑን እንደታሰሩ ሪፖርት በተደረገው የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አባላት ጉዳይ በራሱ በኮሚቴ ውስጥ ተከሰተ የተባለው ውዝግብ ቀጥሏል። የግለሰቦችን መታሰር በገለጹት በአቶ አታላይ ዛፌና መረጃው ስህተት ነው በሚል እርሳቸውን ከአባልነት ባገደው ኮሚቴ መካከል የተፈጠረው ልዩነት ምንድን ነው ስትል አስቴር ምስጋናው የሁለቱን ወገኖች አነጋግራ ተከታዩን አጠናቅራለች።
ከአንድ ሳምንት በፊት ነበር የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ መሆናቸውን የገለጹት አቶ አታላይ ዛፌ አንድ የኮሚቴ አባልና 3 የወልቃይት ጠገዴ በጎንደር ከተማ መታሰራቸውን ያስታወቁት። የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አመራሮች ግን አቶ አታላይ በሰጡት መረጃ አልተስማሙም። የታሰረብን አባል የለም በማለት ይህንን ተከትሎ እንዲያውም በአቶ አታላይ ዛፌ ላይ የእግድ ደብዳቤ ጽፈዋል። ልዩነቱ የተፈጠረው ምኑ ላይ ነው በማለት አቶ አታላይ ዛፌንና እሳቸው የታገዱበትን ደብዳቤ የፈረሙትን የኮሚቴው ምክትል ሊቀመንበር አቶ ጌጤ አዳልን አነጋግሬያለሁ። አቶ አታላይ እንደሚሉት የሰዎችን መታሰር አስመልክቶ የሰጡት መረጃ በእውነታ ላይ የተመሰረተ ነበር።
መውራቱ ኮሚቴ ነው፣ የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አባል ነው። ሌሎች ግን የወልቃይት ልጆች የወልቃይት ተወላጆች አብረው የታሰሩ አሉ። ተብሎ ተነግሮኛል። ሌላም አንድ ሙልጌታ የሚባል የደባርቅ ልጅ ለወልቃይት ኮሚቴ ንገሩልኝ ብሎ መታሰሩን የተናገረ አለ። ይሄ ነው ያለው ጉዳይ ብዬ ነው የተናገርኩት።
ከዚህ በፊት የኮሚቴ አባል ያልሆነ ሰው ሲታሰር መግለጫ መስጠት በእናንተ የተለመደ ነው?
እነዚህ ልጆች ከወልቃይት ሲመጡ ተፈናቅለው ነው የሚመጡ። የወልቃይት ተገቢ ህዝብ በየትም ስፍራ ይሁን ለሚደርስበት ችግር ለአማራው ህዝብ ማሳወቅ፣ ለመንግስት ማሳወቅ፣ ይሄ ከኛ ስለሚጠበቅም ነው የማሳውቀው ነው።
የኮሚቴው ምክትል ሊቀመንበር አቶ ጌጥ ያደል ግን እውነታው አቶ አታላይ የተናገሩት ሳይሆን በእግድ ደብዳቤው ላይ የተገለጸው ነው ይላሉ።
እስካሁን የኮሚቴያችን አልታሰረም።
ምንም አልታሰረም።
የኮሚቴ አባል እስካሁን የታሰረብን የለም።
አቶ መብራቱ ጌታሁን ለወልቃይት ጠገዴ የአማራ ማንነት አስመላሽ ምንድን ናቸው? በምንድን ነው እያገለገሉ ያሉት?
ድሮ የጠገዴ የአማራ ማንነት አስመላሽ ኮሚቴ ሆኖ 27 ኮሚቴ አለ። ከ27ቱ አንዱ እሱ ነው የነበረን። የኮሚቴው አባል አይደለም በአሁኑ ሰዓት። በ2011 ነው ከኮሚቴነቱ የተሰናበተው። እንደ ማንኛውም የአማራ ህዝብ ጥያቄውን ደጋፊ ነው።
አሁን ከወልቃይት ጠገዴ ተፈናቅለው የሚመጡ አማሮች ይኖሩበት የነበሩበት አካባቢ አለ። አሁን ግን ተፈናቅለው በጎንደር ከተማና በአካባቢዋ ነው ያሉት። እነዚህ ሰዎች የመብት ጥሰት ሲኖራቸው ማን ነው የሚጮህላቸው?
የወልቃይት ጠገዴ ጥያቄ የማንነት ጥያቄ ነው። ወሰኑ ደግሞ የአማራ ህዝቦች ነው። የአማራ ህዝብ በተለያዩ መልኮች በመጠርጠር ይታሰራል። ወንጀል ፈጽሞም ይታሰራል። ባልሰራው ወንጀል ደግሞ እንደ ዝም ብሎ አጉል በሆነ ጥርጣሬ እና መረጃ ይታሰራል። ደጋፊ ነው የምንለው እንጂ አባል አንለውም።
በእግድ ደብዳቤው ላይ የተጠቀሰው ሌላው ነጥብ የስልጣንና የኃላፊነት ጉዳይ ነው። የኮሚቴው ምክትል ሊቀመንበር አቶ ጌጥ ያዳል እንደሚሉት አቶ አታላይ ዛፌ በአሁኑ ሰዓት ከኮሚቴ አባልነት ውጭ ሌላ ኃላፊነት የላቸውም።
አቶ አታላይ ዛፌ የኮሚቴው አባል ነው፣ የህዝብ ግንኙነት ኃላፊ አይደለም። 2012 በአጠቃላይ የህዝብ ግንኙነት ኃላፊነቱ ተነስቶ ክብራም ስማቸው ነው የሚባለውን የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊነት የለውም። ስራ አስፈጻሚ አይደለም እሱ በአሁኑ ሰዓት።
በኮሚቴ ውስጥ የስራ ድርሻ ድልድል ሲደረግ በቃል ነው ወይስ ህጋዊ በሆነ ደብዳቤ ተሰጥቶ ነው ኃላፊነቱ የሚገለጸው? ለአንድ ሰው
ኃላፊነቱ የሚገለጸው የኮሚቴው አባል ወይም ስራ አስፈጻሚ ሆኖ ስራ እንዲጀምር በቃለ ጉባኤ ነው ሲመረጥ። የሚመርጠው ጉባኤው ነው። በቃ አንተ ከዛሬ ቀን ጀምሮ ስራ እንድትጀምር ተብሎ ደግሞ እንዲያውቆ ይደረጋል። ያ በኋላ ስራ ይሰራል ማለት ነው። በቃለ ጉባኤ ተፈራርመን በደብዳቤ ነው ስራ የሚጀምረው።
ይህንን የወሰነው የስራ አስፈጻሚ ኮሚቴው ብቻ ነው። አባላት ተሰብስበው በጉባኤ አይደለም ውሳኔ የተላለፈው። ይህ ውሳኔ በአባላት ላይ መከፋፈልን አይፈጥርም?
ማገድ ማለት አሁን ማባረር አይደለም፣ እገዳ ነው። እገዳው ባልተሰጠ ስልጣንና ኃላፊነት እና የተሳሳተ መረጃ መስጠት። እሱ ብቻ አይደለም፣ ሌሎች ያጠፋቸው ጥፋቶች አሉ። አሁን ይህ ነው ማለት አልችልም። ከዚያ በኋላ ወደ ኮሚቴው ይቀርባል። ኮሚቴው ደግሞ ወደ ሙላው ወደ ደጋፊያችን ይቀርብና እገዳው ተገቢ አይደለም ካለም ጉባኤው ነው የሚያነሳው። እገዳው ሲያንስ ነው መባረር ካለም ካለም ጉባኤው ነው የሚያባር።
አቶ አታላይ ዛፌ ግን የእግድ ደብዳቤው እስከ ደረሳቸው ቀን ድረስ ከኮሚቴ አባልነት በተጨማሪ ስልጣናቸውን ሲያገለግሉበት የቆዩት ኃላፊነት እንደነበራቸው ይናገራሉ።
እኔ ይቺ ደብዳቤ በትናንትናው ዕለት እስክትደርሰኝ ድረስ የህዝብ ግንኙነት ኃላፊ መሆኔ ነው የማውቀው። ምክንያቱም እንዴት ነው የሆንከው ብባል ኮሎኔል ደመቀ ሊቀመንበር ሲሆን አታላይ ዛፌ ምክትል ሊቀመንበር ተብሎ በአመራር ይህን ስራ እየሰራ ነው የቆየ ነው። በኋላ ላይ በአንተ ምክትል ሊቀመንበሩን ትለቅና የህዝብ ግንኙነት ኃላፊነቱን ሚዲያ ላይም በተደጋጋሚ አንተ ስለምትቀርብ ስለምትጠየቅ ይህን ነገር አንተ ብትይዘው ምክትል ሊቀመንበር ሌሎች ቢመረጡ ተብሎ ሌሎች ተመረጡ። ቤት ያዳል አሁን ምክትል ሊቀመንበር ሆኖ እየሰራ ያለው ነው። ስለዚህ የህዝብ ግንኙነት ሆኜ ስሰራ በኮሚቴው ስራ አመራር የስራ ምደባ የተሰጠኝ ኃላፊነት እንጂ ዝም ብዬ በራሴ ጊዜ ብድግ ብዬ የምናገርም አይደለሁም። ከአሁን በፊትም በሚዲያም የምታወቀው መንግስትም የሚያውቀኝ በሌላ መልክ ግን ደብዳቤ እስካሁን ድረስ በእጄ የደረሰ የለም። አሁን አቁም ስባል ይህን ሰበብ ምክንያት ተደርጎ በዚህ መልክ ግን ደብዳቤ በእጄ ደርሶኛል።
ይህም ሆኖ ኮሚቴው በአቶ አተላይ ዘፌ ላይ የእግድ ደብዳቤ ለመጻፍ የተነሳሳው የተሳሳተ መረጃ ሰጥተዋል በሚል ብቻ አለመሆኑን ምክትል ሊቀመንበሩ አቶ ጌጤ አዳል ይናገራሉ። በማህበራዊ ሚዲያ የኮሚቴውን አቋም የማይወክሉ መረጃዎችን አሰራጭተዋል ባይ ናቸው።
የጎጃም፣ የወሎ፣ የጎንደር ፋኖ እንደ ድሮ በጫካ ወጥቶ የትጥቅ ትግል መጀመር ሳይሆን በመሸክበት በከተማ በአንድ ቀን ጦርነት ማስነሳት አለብህ ብሎ መግለጫ ሰጥቷል። ይህ ማለት እንደዚህ ብሎ ፌስቡክን የለቀቀው ተጭኗል፣ ልታዩ ትችላላችሁ፣ እኛ ይዘናል። ይህም ማለት አማራ ክልል ልዩ ኃይል አማራ ነው፣ ፋኖ አማራ ነው። ሁለት ወንድማማቾች እንዲጋደሉ አስበውም ፈልገውም አያውቁም። በአጠቃላይ ሁለቱን ኃይሎች ለማጋጨት አማራ ክልል ለማፍረስ የሰጠው መግለጫ አለ። ይህ ደግሞ የኮሚቴው አቋም አይደለም ነው። ኮሚቴው ጦርነት የሚያውጅበት ነገር የለም። ሁለተኛ ኮሚቴ የፋኖ መሪ አይደለም። ኮሚቴው የራሱ የሚመራው ኃይል አለ፣ ፋኖ ደግሞ የራሱ መሪ አለው። ስለዚህ የፋኖ መሪ ሆነ መግለጫ መስጠት ማለት ከኮሚቴው ያፈነገጠ አስተሳሰብ ነው በሚል መንገድ ነው። ይህም ትክክል ስላልሆነ እኔ ፋኖ ልደግፍ እችላለሁ፣ ፋኖ የምደግፍ የፋኖ መሪ ግን አይደለሁም። መግለጫ አልሰጥም። መግለጫ ከሰጠው በኮሚቴው ስም ነው መግለጫ የምሰጥ። በወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ስም መግለጫ እሰጣለሁ እንጂ ፋኖ ሳልሆን ፋኖ ሁኜ የፋኖ አመራር ነኝ ብዬ ፋኖ ባልጠበቀውና ባላሰበው መንገድ መግለጫ አልሰጥም።
አቶ አታላይ ዘፌ በበኩላቸው በቂ ባልሆነ ምክንያትና ሰበብ እየተፈለገ ነባር አመራሮች እየተባረሩ ነው።
በነገረበር ምን ተባርሬያለሁ? ይህ ሁኔታ እየተፈጠረ ያለው ምንድን ነው? የወልቃይት ጠገዴ ጥያቄ ተዳፍኖ እንዲቀር ዋናው ኮሚቴ ከተባረረ ያለምንም ምክንያት ያለምንም ጥፋት ያለምንም በአንተ አይመለከትህ ሙጣ በማለት ሰው በማግለል ትልቁ ስራችን እንድንስት ሆኗል። ይኸው የመጨረሻም አሁን እዚህ ደርሷል። እኔ ኖርኩኝ አልኖርኩኝ በሞት ያለፉ ጓደኞቻችንም አሉ። ዋናው ነገር ግን እየተሰራ ያለው ስራ ግን ከፍተኛ የማግለል የማባረር ስራ ተሰርቷል።
በወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አባል የሰፋ ልዩነትና ችግር መኖሩን አቶ አታላይ ይናገራሉ።
የተፈጠረ ነገር አለው ተተዋለን ብለን አስበን ነው የቆየን።
በቀጣይም በኮሚቴው አባላት መካከል ተገባ ይዘን ለመቅረብ እንሞክራለን። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ተከታዩ ሐኪሞን ይጠይቁ ነው። ሐኪሙን ይጠይቁ ለምሽቱ ሁለት የመድኃኒት አዋቂዎችን ጋብዟል። ስለ ኮሮና ቫይረስ ተፈጥሮ ሕክምናና እንዲሁም በግምት የሚነገሩ ሳይንሳዊ መሰረት የሌላቸውን አስተያየቶች ለመመርመር በዚህ ሰዓት በጥናት የተረጋገጡ ተጨባጭ መረጃዎችን ይፈነጥቃሉ። ተከታዩ ዝግጅት የመጀመሪያው ክፍል ነው። እንሆ ፕሮፌሰር ብስራት ኃይለ መስቀል በሃርድ ዩኒቨርሲቲ የፋርማሲ ኮሌጅ ምክትል ሊቀመንበር፣ ዶክተር አሌክስ ዮሐንስ በዩናይትድ ስቴትስ የምግብና መድኃኒቶች አስተዳደር የካንሰር ጥናት ክፍል ከፍተኛ ባለሙያ። እንግዶቹ በቅድሚያ ለጊዜያቸው አመሰግናለሁ።
እኛ በጣም እናመሰግናለን።
እንዲህ ያለ ለጊዜው ሁነኛ መፍትሄ ያልተገኘለት የህመም ሁኔታ ሲከሰት እንደሚሆነው ሁሉ መላምቶች እንደ ልብ ይፈልቃሉ። ሁሉም የመሰለውን እንዲህ ነው የሚለውን ያደርጋል። ታላላቅ ሰዎች ሳይቀሩ ለዚህ ተጋልጠዋል። የመሰላቸውን ማረጋገጫ የሌላቸውን ነገሮች የሚናገሩበት ቦታ ላይ ደርሰናል። እንደየሀገሩ እንደየባህሉም ቅርብ በመሰላቸው ትርጉም በሚሰጣቸው ነገር ይሄ ይረዳል የሚለው ቁጥር ስፍር የሌላቸው መላምቶችን ሰምተናል። እርስዎ ጥናት አድርገዋል። ይሄ ወረርሽኝ ከተከሰተ በኋላ በየአካባቢው የሚነገሩ ይበልጡንም ደግሞ በማህበረሰብ መገናኛ ብዙሃን ይፋ የተደረጉትን ለበሽታው መድኃኒትም የተባሉ ከዚህ ነው ምንጩ የሚሉ አወዛጋቢዎችን ተመልክተዋልና ከኋለኛው ትልቁን ነገር ብናስቀድም በመንግስት ደረጃ ጥያቄዎች እየተነሳበት ያለው ቻይና የቫይረሱ መነሻ በመሆኗም ጭምር በፖለቲካ አስተሳሰባቸው፣ የፖለቲካ አያያዛቸው፣ ምስጢራዊነታቸው ሁሉ ተደማምሮ በተለየ ሁኔታ የተቀመመ ነው እስከሚለው እየተደረሰ ነው። ግልጽ ያልሆነ ነገር ግን ዙሪያውን የሚመለከቱ ሀሳቦች
ሰሞኑን በስፋት እየተነሱ ነው። ስለ ምንጩ ምን በእርግጠኝነት ማለት ይቻላል? ዶክተር አሌክስ
እውነት ነው አሉላ፣ በጣም ብዙ መላምቶች እየተደረጉ ነው ያሉት በዓለም ላይ በሽታው ከየት ተነሳ፣ እንዴት ተነሳ የሚል ብዙ አይነት መላምቶች ማለማችን ካለው ትልቁ ኦፊስ ከዋይት ሃውስ ጀምሮ እስከ ማንኛውም ተራ ሰው በሚንለው የኔቢቲ አይነት ሰው መላምቶች ይነገራሉ። ግን እስካሁን World Health Organization እና አሜሪካ ውስጥ የሚገኘው CDC
የበሽታዎች መቆጣጠሪያ ድርጅት
ወይም Center for Disease Control and Prevention የበሽታው ዋነኛ መነሻ ተብሎ እስካሁን ድረስ እስካለንበት ሰዓት ድረስ የተቀመጠው በውሃን የእንስሳቶች የሚሸጡበት ማርኬት አለ። ላይቭ ዌት ማርኬት ይሉታል። እዛ ውስጥ የሚሸጡት እንስሳቶች እንግዲህ በአብዛኛው የዓለማችን ክፍሎች እንደ በዱር እንስሳት የሚገኙ ናቸው። ግን ቻይና ውስጥ ለምግብነት ይውላሉ። ከነዛም ውስጥ አሁን ፓንግሊን ይባላል፣ ባት ወይም የሌሊት ወፍ የምንላቸው አሉ፣ አንበሶች አሉ፣ ነብሮች አሉ፣ ኤሊዎች አሉ። ብዙ አይነት ኤግዞቲክ ወይም ለየት ያሉ ሰዎች በቀላሉ ማግኘት የማንችላቸው አክሰስ ማድረግ የማንችላቸው እንስሳቶችን ይሸጣሉ፣ ለምግብነት ይጠቀማሉ። ከዛም ውስጥ ነው እንግዲህ እነዛ እንስሳቶች በውስጣቸው አብዛኞቹ አሁን ለምሳሌ አሳማን ብናይ፣ አዕዋፋትን ብናይ፣ የሌሊት ወፍ እዛ ውስጥ ትመደባለች። እነሱን ብናይ በሽታ በውስጣቸው የመያዝ ብቃት አላቸው። ስለዚህ
ይዛሉ ማለት ይሸከማሉ፣ ነገር ግን የግድ ላያሳምማቸው ይችላል።
የሰውነታቸው አሰራር አፈጣጠራቸው ያን በሽታ ቢሸከሙም እነሱን ግን አያማቸውም። እነዚህን ቫይረሶች ይሸከማሉ። ስለዚህ እነዚህ ተደራርበው እዛ ገበያ ውስጥ ተደራርበው ነው የሚቀመጡት። ተደራርበው በሚቀመጡበት ጊዜ ከእያንዳንዱ እንስሳ የሚወጣ የሰውነታቸው ፈሳሽ አለ። ያ ፈሳሽ ከአንዱ እንስሳ ወደ ሌላው እንስሳ ይዛመታል፣ ከስር ወዳለው እንስሳት ይሄዳል ማለት ነው። በዛን ጊዜ ነው እንግዲህ ቫይረሱ ከአንዱ እንስሳ ወደ ሌላው እንስሳ በመሰራጨት የራሱን የቫይረሱን ኮምፖዚሽን ወይም ተፈጥሯዊ ይዞታ እየቀየረ ከዛ ደግሞ ሰዎች በሚነኩበት ሰዓት እንስሳቶቹ ወደ ሰዎቹ ተላለፈ የሚል እነዚህ ሲዲሲ እና WHO ያመኑበት ይሄ ነው። ስለዚህ በሽታው የመጣው ከሌሊት ወፍ እና ከፓንግሊን ከሚባሉት ሁለት እንስሳዎች ናቸው። ከሁለቱ እንደዚህ እዛ ዌት ማርኬት ውስጥ ወይም እንስሳት ገበያ ውስጥ እንግዲህ እዛ ገበያ ውስጥ እንስሳቶቹ ይገደላሉ፣ ስጋቸውም ቆዳቸውም ይገፈፋል። ብዙ ነገሮች አሉ፣ ብዙ ፈሳሾች አሉ እዛ ገበያ ውስጥ እና ንጽህናው እንግዲህ በደንብ ካልተጠበቀ ቫይረሶቹ ከአንዱ እንስሳ ወደ ሌላ እንስሳ በመሄድ ራሳቸውን የተፈጥሮ ይዞታቸውን በመቀየር ከዛም በአጋጣሚ ወደ ሰው ይተላለፉና ከዛም ነው እንግዲህ ከሰው ወደ ሰው እንዲተላለፍና ይሄን ያህል ቅልቂት ሊያደርስ የቻለው ማለት ነው። ሰው መነሻው ከዚህ ከውሃን ፕሮቪንስ የሚገኘው ዌት ማርኬት ወይም የእንስሳቶች ገበያ ነው።
መልካም። በእስካሁኑ ጥናት በተጨባጭ የሚታወቀው ከእንስሳቱ መምጣቱ ነው። ሌሎች መላምት የሚመስሉ ሀሳቦች በስፋት ተሰራጭተዋል። እስካሁን በተጠና ይሄ ነው ብለውናል። ቅርብ ስርዓት እንዳልተጠፋፋን ተስፋ አደርጋለሁ። ወደ እርስዎ ልመለስ።
እሺ፣ ያለው
ብዙ የተናፈቀው ምናልባትም የሰው ልጅ ምኞት የተንጠለጠለበት ሁነኛ መፍትሄ ማግኘቱ ነው። ሕክምና ብዙ ጊዜ በራሱ ሰዓትም ቢሆን ለብዙ በሽታዎች በአንድ ወቅት አደገኛ ለሆኑ በሽታዎች መድኃኒት ያገኛል፣ መፍትሄ ይሰጣል፣ ክትባት ይፈጠራል። ኮቪድ-19 ሁነኛ መድኃኒትም ክትባትም እንደሌለው ከመጀመሪያው አስቀድመው አስቀምጠዋል። ምን ተስፋ ግን አለ? ፈውሱ በግል እኔ መድኃኒት አገኘው ከሚሉ በኋላ እናነሳለን አንዳንዱን። በመንግስትም ደረጃ ተስፋ ሰጥተዋል የሚባልበትን በመጠነኛ ጥናቶች ተስፋ የሰጡ በእርግጥም ደግሞ ተስፋ ከሰጡት ጋራ ሁሉም በየአይነቱ ተቀምጠዋል። እዚህ ሰዓት የተረጋገጠ በጥናትና በሙከራ ላይ ያለ ደረጃውን ጨምረው ቢነግሩ ዋና ዋና የሚሏቸው
አንተ እንዳልከው ነው። በአሁኑ ጊዜ የተፈቀደ በመንግስት ደረጃ ተፈቅዶ በገበያ ላይ የዋለ መድኃኒት የለም፣ ቫክሲኔሽንም የለም። ግን የተለያዩ መድኃኒቶች እንደውም ከሰባ በላይ የሚሆኑ መድኃኒቶች በጥናት ላይ የቀረቡ አሉ። በተለያየ መንገድ ይህን ቫይረስ ለማጥፋት እየተሞከረ ነው ያለው። አንደኛው እና ትልቁ ብዙ ተስፋ ያለው አሁንም በየሆስፒታሉ የምንጠቀምባቸው ቫይረሱ የሚያመጣውን ኢንፍላሜሽን ወይም የሰውነት መቆጣት ለማጥፋት የሚያስችሉ መድኃኒቶች ላይ ነው ቅርብ አሁን እየተሰራ ያለው አንደኛው ትልቁ ስራ። የሰውነት መቆጣት የምንለው ነገር ምንድን ነው? ትንሽ ስለ ቫይረሱ ላውራልህ እና ቫይረስ ከሌሎቹ ከባክቴሪያ ፈንገስ ወይም ጭርት ከምንለው ወይም ከሄልሜንስ የሚያስለየው አንዱ ነገር ምንድን ነው? ግማሽ ህይወት ነው ያለው። ሁለቱም ራሱን በራሱ ህይወትን ለማኖር ከሚያስፈልጉ አርኤንኤ እና ዲኤንኤ ከሚባሉት አንዱን ብቻ ነው ያለው። ግማሽ ህይወት ያለው ነገር ነውና ለማደግ ከፈለገ ሌላ ነገር ላይ መጣበቅ አለበት። ሌላ ህይወት ያለው ነገር ላይ ካላረፈ በስተቀር በራሱ ተራብቶ መኖር አይችልም። ይሄ እንግዲህ ከባክቴሪያዎች የተለየ ነው ማለት ነው። ወይም ጠቅላላ ጀርም ከምንላቸው ቫይረሱ የሚለየው በዚህ ምክንያት ነው። ልክ ሰውነታችን ሲገባ ቫይረሱ ቀጥታ ሴሎች ውስጥ ይገባና ሴሎቹን ወደ ፋብሪካ ይቀይራቸዋል። እና ፋብሪካው ምንድነው የሚያደርገው? አሁን የሴሎቻችን ሌላውን ስራ ሁሉ ያቆሙና ቫይረሱን ማባዛት ብቻ ነው የሚጀምሩት። ያ ቫይረስ ሴሎቻችን ውስጥ ይባዛ ይባዛና ሴሉ ሲሞላ፣ ያ ሴል ሲሞት፣ እነዛ የተባዙ ቫይረሶች ደግሞ ወደ ሌላው ሴሎች ሄዱና ደግሞ ይህንኑ ስራ ነው ሲሰሩ የሚውሉት ማለት ነው። አሁን እነዛ ቫይረሶች እየበዙ ሲሄዱ ሰውነታችን ምን ነገር መጣብን፣ ምን ጦርነት መጣብን ብሎ አዲስ ለመጣው ነገር መከላከያ የሚሆኑ የራሱን ደግሞ መከላከያ ነገሮች ያወጣል ማለት ነው። ሳይቶካይንስ እንላቸዋለን። እና በጣም ቫይረሶቹ በተባዙ ቁጥር የእኛም መከላከያው ጦር ኃይል ሳይቶካይንስ በብዛት ስለሚመረቱ ሳይቶካይን ስቶርም ይባላል። ያ በሚዋጉበት ጊዜ ቫይረሶቹም ይሞታሉ፣ የእኛም ሴሎች ይሞታሉ። በመካከል የሚጎዳው ሳሩ ነው እንደሚባል ሁሉ ሰውነታችን መጎዳት ይጀምራል።
እንግዶቼን ፕሮፌሰር ብስራት ኃይለ መስቀልንና ዶክተር አሌክስ ዮሐንስን ለጊዜያቸው አመሰግናለሁ። አድማጮች፣ ውይይታችን አልተቋጨም። የመጀመሪያውን ክፍል ነው የተከታተላችሁት። ሁለተኛውን ክፍል የፊታችን አርብ እናቀርባለን። ሙሉ ዝግጅቶችንም በድር ገጻችንና በፌስቡክ ገጻችን ላይ እናኖራለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩም የምሽቱ መጨረሻ ዘገባችን በአዲስ አበባ ዙሪያ በሚገኙ ከተሞች ውስጥ በአንድ በጎ ፈቃደኛ እየተከናወነ ያለ ስራን ይመለከታል። ደሱ ተፈራ ይባላሉ። የጤና ባለሙያ ናቸው። ኑሯቸውን በአሜሪካ ያደረጉት እኒህ የጤና ባለሙያ የኮሮና ቫይረስ ወረርሽኝ በኢትዮጵያ መከሰቱን ተከትሎ ወደ ትውልድ ሀገራቸው ተመልሰው ገና ተማሪ ሳሉ ባቋቋሙት የትምህርትና የጤና ፋውንዴሽን ለአፍሪካ የተሰኘ ድርጅት አማካኝነት አዲስ አበባ አቅራቢያ በሚገኙ ከተሞች ውስጥ የጸረ ተዋሲያን መድኃኒት የምርጨት ስራ መያዛቸውን ይገልጻሉ። ለዚህም ስራ ማስፈጸሚያ የሚውል 5 ሚሊዮን ብር የሚደርስ ወጪ ማድረጋቸውን ተናግረዋል። አኮር መልካ ካምቦ በስልክ አነጋግሯቸዋል። ድርጅታቸው እያከናወነ ስለሚገኘው የበጎ ፍቃድ ስራ በሚያስረዱበት ገለጣ ይጀምራሉ።
ስሜ ደሱ ተፈራ እባላለሁ። ኤዱኬሽን ኤንድ ሜዲካል ፋውንዴሽን ፎር አፍሪካ የሚባለው ኦርጋናይዜሽን መስራች ነኝ። ይሄ ኦርጋናይዜሽን የተመሰረተው የዛሬ 9 ዓመት ሜዲካል ስኩል ተማሪ ሆኜ ነው። ከዛን ጊዜ በኋላ ከተለያዩ ሀገራቸውን ለሚወዱት የኢትዮጵያን ዶክተሮች ከአሜሪካ በተለያየ ጊዜ በአመት አንዴ እየመጣን ትላልቅ ሰርጀሪዎች ስናደርግ ቆይተናል። ትላልቅ ሰርጀሪዎች አስፈላጊ የሆኑትን ደግሞ ወደ ሀገር ስፖንሰር በማድረግ ስናገለግል ነበረ። ህዝባችን በዘንድሮ አመት መተን አንድ አይነት ሰርጀሪዎችን ለማድረግ ነበረ። በዘንድሮ አመት አልተቻለንም። ምክንያቱም የዚህ የኮሮና ቫይረስ ችግር ስለሆነ አሁን ሁሉ አቅማችን ወደዛ። አሁን እኔ እንደ ህዝብ ለህዝቤ ምን ማድረግ አለብኝ የሚለውን እንደ አንድ ሰው ወደ $130,000 የሚሆን ወደ 5 ሚሊዮን በኢትዮጵያ ብር በሚሆን ወደዛ ኦርጋናይዜሽን ፈንድ በማድረግ አሁን አካባቢያችንን ለኬሚካሉ ደግሞ ይህንም ኬሚካል አስገብተን ለማንም ጠያቂ ከመንግስትም ከግልም ሳይሆን በራሳችን ተነሳሽነት የተለያዩ ከተሞችን ከአዲስ አበባ 100 እስከ 120 ኪሎ ሜትር ላይ ያሉት ከተሞችን በማጠብ ዲስንፌክት በማድረግ እየሰራን ነው የምንገኘው።
እስካሁን የትኞቹን ከተሞች አዳርሰዋል? ለምንድን ነው እነዚህ ከተሞች የተመረጡት?
እነዚህ ከተሞች የተመረጡት ሀይሊ በነረቡ አካባቢ ናቸው። ብዙ ኬዝ የሚገኘው አዲስ አበባ አካባቢ ከአዲስ አበባ 120 ኪሎ ሜትር ለምሳሌ አንድ ኬዝ ከዚህ ሄዶ ጎንደር ወይ ደግሞ ደምቢዶሎ ላይ ከመገኘት መጀመሪያ የሚገኘው አቅራቢያ ያሉ አካባቢዎች ላይ መስፋፋት የሚችለው። አሁን ከዚህ ዱከም ነው ኬዞች አሁን እየተገኙ ያሉት። ለምሳሌ እኛም አሁን እያጠምናቸው ያላቸው ከተሞች ወይነስ ለሰው እንዲሰጥ አካባቢውንም በማጽዳት በዚህ ኬሚካል የምናጥባቸው ከተሞች አሁን በጥቂቱ ለመጥቀስ ያህል እንደ አቦ ጉደር፣ ዱከም፣ ቢሾፍቱ፣ ገላን፣ ጣፎ በዚህ ራዲየስ ያሉ ከተሞችን ነው እየሰፋን ያለ ነው። አቅማችን በፈቀደ ቁጥር ወደ ሌሎች ከተሞችም እንቀጥላለን። እንደ ኦርጋናይዜሽናችን ይሄንን በጎ አድራጎት ሰውንም ለማስተማር ይሁን ለሰውን ህይወት ለማትረፍ የራሳችንን ድርሻ እየተወጣን ነው የምንገኘው። እኔም ወደዚህ ሀገር የመጣሁት የራሴ ድርሻ ምን ሊሆን ይችላል የሚለውን እኔ በእውነቱ ከዚህ 2 ወር በፊት መጥቼ ነበረ። ወደ አሜሪካ እንደገባሁኝ ቦር ኬዙ እየተስፋፋ መሆኑን አየሁ። በቃ መቀመጥ ውስጤ መቀመጥ ሲያቅተኝ ራሴ ይህን ነገር ትኬት ቆርጬ ይህ ማድረግ አለብኝ የሚለውን በራሴ ወስኜ መጥቼ እንደ ኦርጋናይዜሽን ግሩፖች አሉ ከእነሱ ጋር በመማከር እኔ አሁን የራሴን ድርሻ እየተወጣው ነው የምገኘው ማለት ነው።
ወደ ህብረተሰቡ ግንዛቤ እንሂድና እንዴት አገኙት? በተለያየ ከተሞች ተዘዋውረው ይህንን የኬሚካል ርጭት በሚያካሄዱበት ወቅት የህብረተሰቡ አቀባበል ምን ይመስላል? ምን የሚበረታታ ነገር አዩ? መስተካከል ያለባቸው ነገሮችም ካሉ?
እኔ በጣም ያየኋቸው ነገሮች በብዙ ከተማዎች እየተዘዋወረን እያተምን ነው የምንገኘው። ወጣቶቹ በጣም ደስ የሚል የሚያስተምሩ ግሩፖች አሉ። እጅ በማስታጠብ ሰው በማስተማር የሚያደርጉ አሉ። በቂ አይደለም በጣም አሳዘነኝና አሳሳቢ ነው ብዬ የማስበው መንግስት ትምህርት ቤት ተዘግቷል፣ የመንግስት መስሪያ ቤቶች ተዘግቷል ተብሎ ተነግሯል። ግን ወጣቱ 10-20 ሆኖ እየተሰበሰበ በተለያየ ስፍራ አንዳንድ ቦታ ላይ ስታገኝ ይሄ በሽታ ምንም እንዳልሆነ የሚቆጥረዋል። ይሄ ከእያንዳንዳችን ቤት የአምስትና የአስር ሰው ሬሳ እስከሚወጣ መጠበቅ የለበትም። ወጣቱ ነቅቶና ከዚህም በበለጠ ወደ ገጠር አካባቢዎች እየሄደ ግንዛቤ ያልኖራቸውን ቴሌቪዥንና የተለያዩ ሶሻል ሚዲያ መጠቀም የማይችሉ ህዝቦቻችን ማስተማር አለባቸው ብዬ ነው የማስበው። የመንግስት መስሪያ ቤት ዘግቶ የገቡትም ደግሞ ድሮ እስከ ዛሬ ያልጠየቁትን ዘመዶቻቸውን ሄዱ እንዲጠይቁ አይደለም መንግስት ይህ መስሪያ ቤት የዘጋው ብዬ ነው የማስበው። ቤታቸው ቁጭ ብሎ ሰው ማስተማር ወይ ደግሞ እንደዚህ በጎ አድራጎነትን ማድረግ ነው እንጂ የሚገባቸው ይሄንን ነገር እንደ ቀልድ መታየት የለበትም። በልቶ ማደር የማይችል ስንት ደሃ ደግሞ አለ። ሀብታሙ እንደዚህ ራሳቸውን የሚችሉ አብዙ ውጭ ሀገር ላይም ያሉ ሰዎች ለደሃው ምግብ ገዝቶ የማከፋፈል ድርሻ ከጎረቤት 1-2 ኩንታል ያለው ግማሽ ኩንታል ለአንዱ ማድረስ እንዲችል እና እንደዚህ አይነት መተሳሰብን ብንማማር ሞትን መቀነስ እንችላለን። እኛ ውጊያችን በአይን ከማይታይ ቫይረስ ጋር ነው። ብዙ ዘመን ውጊያዎች ተካሂዷል። ብዙ ሰዎች ዋጋ የከፈሉበት ዘመን ነበር። የእኛ ህዝብ ካልተጠነቀቀ ዓለም እየተጨነቀችበት ያለችው ለአሜሪካን ያንበረከከ ዓለም ቁጮንን ያሉትን እነ ዩሮፕን ያስለቀሰ ይሄ መጡ በየቤታችን አንኳክቶ እስከሚገባ መጠበቅ የለብንም። ህዝባችን እንደ ስፓኒሽ ፍሉ በ30 ሚሊየን በስንት ሚሊየን ማለቅ የለበትም። መጠንቀቅ የመጀመሪያው አስቀድሞ ዛሬ ነው ማድረግ ያለብን ነው የምለው።
ከጸረ ተዋሲ ኬሚካል ርጭቱ በተጨማሪ ሌላም እያከናወኑ የሚገኝ ተግባር አለ እና ስለሱ ይንገሩኝ። የኮሮና ቫይረስ ወረርሽኝን አስቀድሞ ለመከላከል በሚደረገው ጥረት በሱ እንቋጫለን።
ኮሮና ቫይረስን የመከላከያው መንገድ ሶሻል ዲስታንሲንግ፣ መታጠብ፣ ሃንድ ሃይጂን እነዚህ ፐርሰናል ፕሮቴክቲቭ ኢኩፕመንት የሚባለው ለጤና ባለሙያዎች ነው። ይሄ መጀመሪያ የሚመከረው
የግል ንጽህና መጠበቂያ
እንደ ማስክ፣ እንደነ ግለብስ፣ እንደዚህ አይነቶቹ ያሉት ከዚህ ኬዝ ጋር የሚሰሩ ነርሶች፣ ዶክተሮች ሞር ቢጠቀሙ ነው የሚመከረው። በዛ ላይም የተለያየ የምንችለው አቅማችን የሚችለውን ያህል እየሰራንበት ነው የምንገኘው። ይህንን ለማድረግ ማንኛውም ሰው ሊተባበር ይችላል። ሰው ውጭ ዓለም ላይ ያሉ ሰዎች ይህን ስትገዛ በዶላር ነው የምትገዛው፣ በብር አይደለም። እኛ ሀገር ሰው ደግሞ ይህን የመግዛት አቅምም የለውም። እኔ እንደ አንድ ባለ ጤና ባለሙያ የምመክረው ስካርፍ ሊሆን ይችላል፣ ሻርፕ ማለት ነው፣ አፌ ላይ በማድረግ ሲዲሲ ዌብሳይት ላይ የሚመክሩት አለ ከልብስ እንዴት እንደሚሰራ ማንኛውም ሰው የራሱን መስራት ይችላል። አሁን WHO ቴስቲንግ የሚለው እንትን ብዙ ጊዜ ያቀርባል። ለእኛ ሀገር ቴስቲንግ አሁን አቅማችን ያን ያህል ላይፈቅድ ይችላል፣ ገና ነው። ለዚህ የምንችለው እጃችን መታጠብ፣ መራራቅና
እንደዚሁም አፋችንን በመሸፈን እንደዚህ አይነት ከሚያስነጥሱ ከሚያስሉ ታሟል ብሎ የሚፋሰሙ ሰዎች ካሉ ደግሞ ከነሱ በመራቅ ሞትን መቀነስ እንችላለን ብዬ አስባለሁ።
የትምህርትና ሕክምና ድርጅት ለአፍሪካ ወይም ኤዱኬሽን አንድ ሜዲካል ፋውንዴሽን ፎር አፍሪካ ድርጅት መስራችና ስራ አስኪያጅ አቶ ደሱ ተፈራ ለሰጡኝ ማብራሪያ በጣም አመሰግናለሁ። ይቅናውት እንግዲህ ይበርቱ።
እኔም በጣም አመሰግናለሁ ለሰጣችሁን እድል ቢኦኤ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ ሰናብታለሁ። ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።